ነጋት ብላ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በቅጡ መጠየቅ፣ መሻት፣ መፈለግ እውነትን ለማግኘት ቀዳሚው እርምጃ ይመስላል።
ሳይጠይቁ መልስ ሳይፈልጉ ማግኘት ቢኖር ወይም ቢቻል እንኳን ትርጉሙ ለየቅል ነውና።
ይሁን እንጂ መጠየቅ ወይም መፈለግ ብቻውን ከምንፈልገው መልስ ላያደርስ ይችላል።
ዛሬ ቢጠይቁና ለጠየቁት ጥያቄ መልስ ሰጪ ቢገኝስ? በአብዛኙ ችግሩ መቼ መልስ ሰጪ ያለማግኘት ሆነና ከመረጃው ተጨባጭነት እና ትክክለኛ ያለመሆን እንጂ።
የጥናት በጣም የሚፈልግ ነገር ይመስለኛል። በፖለቲካውም ብትሄድ በሃይማኖቱም ብትሄድ በማህበራዊ ሳይንስም በተለያየ ቦታ ላይ ስንመለከት ሰዎች የመደማመጥ በጨዋነት የመከራከር ነገር ብዙ የለም እና ይሄ በጣም በጣም በእውነት የባህል ታድሶ ሁሉ ያስፈልገናል ብዬ እላለሁ።
ከጊዜያችን ፈተናዎች አንዱ ለመሆን ለተቃረበው መረጃን ሳያረጋግጡ የማመንና የትክክለኝነትን ዋጋ አሳንሶ ማየት የመሰለ ልማድ
ሐሳብን መርምሮና መግቶ ካንዳች ሚዛናዊ ድምዳሜ ላይ መድረስ የሚያስችል ክህሎት በማዳበር ለማረቅ የሚያስችል ዕውቀት የሚገበይበት መጽሐፍ ነው።
ዶክተር ተስፋዬ ሮበሌ ናቸው የሰማችኋቸው። ስነ ምክንዩ የመጽሐፋቸው ርዕስ ነው። ስለ ሙግት፣ ምክንያታዊ ምዘና፣ ሐሳብ አገማገምና አስተነዛዘር በሚያስረዳው መጽሐፋቸው መነሻነት ለምናደርገው ቆይታ አብረውን ያመሻሉ።
ወርሃ የካቲትን ተንተርሶ በታሪክ ማስታወሻው ወደ 1966 የሚወስደን የንጉሴ አክሊሉም ዝግጅት ሰዓቱን ጠብቆ ይቀርባል። ሌሎችም አሉን።
እንደምን አመሻችሁ፣ እንደምን ሰነበታችሁ ክብራትና ክብራን አድማጮቻችን።
ከዛሬ እሁድ ጥር 15 2014 ዓመተ ምህረት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን።
አሁን እሁድ ከሆነ እለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄድ።
እንደምን አመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። በኮንጎ ዲሞክራሲያዊ ሪፐብሊክ የሰሜን ኪቡ ዋና ከተማ ጎማ ውስጥ ወጣቶች የጸጥታ ማጣት ችግርን በመቃወም በአካሄዱት ሰላማዊ ሰልፍ ላይ ፖሊስ በወሰደው እርምጃ 4 ሰዎች መታሰራቸው ታወቀ። ሰላማዊ ሰልፉን ያዘጋጁት ወጣቶችና የኮንጎ ሲቪል ማህበረሰብን በጋራ የያዘው ሉቻ የተሰኘ የዜጎች እንቅስቃሴ ሲሆን ይህንን ሰልፍ ለመበተን የሀገሪቱ ፖሊስ አስለቃሽ ጭስና የጎማ ጥይቶችን ተጠቅሟል ተብሏል። በሉቻ ንቅናቄ ውስጥ ከአንቂዎች አንዱ የሆነው ጃኪ ሲንዛሄሬ ዛሬ ከእስር ማምለጡን ገልጾ፣ ነገር ግን ፖሊስ ያካሄደው አፈና ድንጋጤ እንደፈጠረበት ገልጿል። ሰልፈኞቹ አደባባይ የወጡት ባለፈው ሳምንት ብቻ 4 ወጣቶች በከተማዋ መገደላቸውን በመቃወም መንግስት ባለበት ኃላፊነት 2 ሚሊዮን ህዝብ የሚኖርባት የኮንጎዋን ጎማ ከተማ ሰላምና ደህንነት እንዲያረጋግጥ ለመጠየቅ እንደነበር ሰልፈኞቹ ተናግረዋል። ሆኖም ይህንን መብታቸውን ለመጠየቅ አደባባይ ሲወጡ ፖሊስ አስለቃሽ ጭስ በመወርወር ሰልፈኞቹን ከመበተኑ በተጨማሪ ወጣቶችን ማሰሩ እንዳሳዘናቸው ገልጸው፣ አሁንም ቢሆን ሰላምና መረጋጋት እንዲሰፍን የሀገሪቱ መሪዎች በአስቸኳይ እርምጃ እንዲወስዱ ተቃዋሚዎቹ ጠይቀዋል። በካሜሩን የውሃ ሀብት በመቀነሱ ምክንያት በተፈጠረ የእርስ በርስ ግጭት ከቤት ንብረታቸው ለተፈናቀሉ 100,000 ሰዎች እርዳታ ለመስጠት የሚያስችል 60 ሚሊዮን ዶላር እንደሚያስፈልገው ገልጾ የተባበሩት መንግስታት ድርጅት ጥሪ አቀረበ። ድርጅቱ አርብ ዕለት ባወጣው መግለጫ ገንዘቡ ለተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን UNHCR እና እነዚህን የተፈናቀሉ ሰዎችን ለሚቀጥሉት 6 ወራት የሰብአዊ ረድኤት ድጋፍ ለሚሰጡ ተባባሪ ድርጅቶች የሚውል መሆኑን ገልጿል። በካሜሮን ፋር ኖርዝ በተባለው አካባቢ የውሃ ሀብት በመቀነሱ ምክንያት በአንድ በኩል እረኞች በሌላ በኩል ደግሞ አሳ አጥማጆችና ገበሬዎች በጋራ በመሆን እርስ በርስ በተፈጠረ ግጭት 44 ሰዎች ተገድለዋል፣ 112 ሰዎች ቆስለዋል፣ ወደ 112 የሚጠጋ መኖሪያ ቤትም ተቃጥሏል። የተባበሩት መንግስታት ድርጅት ቃል አቀባይ በግጭቱ ወደ 100,000 የሚጠጉ ሰዎች ቀያቸውን ጥለው ወደ ቻድና ወደ ሌላኛው የካሜሮን አካባቢ መሰደዳቸውን ገልጸዋል። ይሄኛው ቀውስ ከዚህ ቀደም በተመሳሳይ በነሐሴ ውስጥ መከሰቱን የድርጅቱ ቃል አቀባይ ገልጸው በአሁኑ ሰዓት በተወሰነ መልኩ ግጭቱ መብረዱን፣ ተፈናቃዮቹ እርዳታ እንደሚያስፈልጋቸውና ከሁሉም በላይ ደግሞ የችግሩ ዋና ምንጭ ተለይቶ ቋሚ መፍትሄ የሚገኝበት መንገድ እንዲመቻች ጠይቀዋል። ቡርኪና ፋሶ ዋና ከተማ ውስጥ በሚገኙ የጦር ካምፖች ውስጥ ከፍተኛ የሆነ የተኩስ ድምጽ ሲሰማ ማደሩን የመንግስት ምንጮች የገለጹ ሲሆን ወታደራዊ ኃይሉ ስልጣን መቆጣጠር አለመቆጣጠሩን ወይም ደግሞ ፕሬዝዳንቱ መታሰር አለመታሰራቸውን በተመለከተ ያረጋገጡት ነገር የለም። በሀገሪቱ ዋና ከተማ ዋጋድጉ ውስጥ ከፍተኛ የሆነ የተኩስ ድምጽ ሲሰማ ማደሩን በስፍራው የሚገኝ የሮይተርስ ጋዜጠኛ ያረጋገጠ ሲሆን ተኩስ ሲሰማበት የነበረው ቦታ እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት ተካሂዶ በከሸፈው መፈንቅለ መንግስት ውስጥ የተሳተፉ ወታደሮች የታሰሩበት ቦታ እንደሆነ ታውቋል። የዓይን እማኞች ከዋና ከተማዋ በ100 ሜትር ርቃ በምትገኘው ካ ከተማ ውስጥ በሚገኙ ወታደራዊ ካምፖች ላይ የተኩስ ድምጽ መሰማቱን ገልጸዋል። የቡርኪና ፋሶ መንግስትን ለማወቅ አሲራዋል ያሏቸውን 10 ወታደሮች ይዘው ማሰራቸውን የሀገሪቱ ባለስልጣናት ያስታወቁት በዚህ ሳምንት ነበር። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የእሁድ ምሽት ዝግጅታችንን ነው። በመጨረሻም ዜና ኮቪድ-19። የጸረ ኮቪድ-19 ክትባት አቀንቃኞች ዛሬ በዋሽንግተን ዲሲ ከተማ ሊንከን ሜሞሪያል ሰላማዊ ሰልፍ ለማካሄድ ቀነ ቀጠሮ ቆርጠዋል። በዩናይትድ ስቴትስ ውስጥ የሚገኙ የተለያዩ ቡድኖች፣ ፖለቲከኞች፣ የትምህርት ቤት ኃላፊዎች፣ ሙያተኞች፣ አትሌቶችና የጤና አጠባበቅ ሰራተኞች በጸረ ክትባት ክርክር ውስጥ ተሳታፊዎች ናቸው። የዩናይትድ ስቴትስ የጤና ጉዳዮች ባለስልጣናት እስካሁን 20% የሚሆኑ አዋቂዎች ክትባት ያልወሰዱ ናቸው ብለዋል። ወደ አውሮፓ ስናልፍ በአውሮፓ የተለያዩ ከተሞች የኮቪድ ክትባት ካርድን ወደ የህዝብ አገልግሎት መስጫ ተቋማትና መዝናኛ ቦታዎች ለመግባት እንዲውል መመሪያ መውጣቱን ተቃውመው በስዊድን ስቶክሆልም፣ በፈረንሳይ ፓሪስ አደባባዮች ላይ ለተቃውሞ ሰልፍ ወጥተዋል። በፊንላንድም እንዲሁ ተቃዋሚዎች አደባባይ ወጥተዋል። በጆንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል የዕለታዊ መረጃ መሰረት በመላው ዓለም 349.3 ሚሊዮን ሰዎች በቫይረሱ ተይዘዋል። 5.6 ሚሊዮን ሰው ደግሞ ህይወቱን አጥቷል። እስካሁን ወደ 10 ቢሊዮን የሚሆን ክትባት በመላው ዓለም ተሰራጭቷል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የራዲዮ መጽሔት ዝግጅታችን ጋር አብራችሁን ቆዩ።
አመሻችሁ ክብራትና ክብራን አድማጮቻችን፣
እሁድ ጥር 15 2014 ዓ.ም ምረት የራዲዮ መጽሔት ጀመረ።
በመግቢያችን ካስተዋወቅናቸው ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። በቅድሚያም የመክፈቻዋን ስልት
በመግቢያችን ወደ ተንደረደርንበት ዝግጅት ልንወስዳችሁ ነው። በቅጡ መጠየቅ፣ መሻት፣ መፈለግ እውነትን ለማግኘት ቀዳሚው እርምጃ ይመስላል።
ሳይጠይቁ መልስ ሳይፈልጉ ማግኘት ቢኖር ወይም ቢቻል እንኳን ትርጉሙ ለየቅል ነውና።
ይሁን እንጂ መጠየቅ ወይም መፈለግ ብቻውን ከምንፈልገው መልስ ላያደርስ ይችላል።
ዛሬ ዛሬ ቢጠይቁና ለጠየቁት ጥያቄ መልስ ሰጪ ቢገኝስ? በአመዛኙ ችግሩ መች መልስ ሰጪ ማጣት ሆነና ከመረጃው ተጨባጭነትና ትክክለኛ ያለመሆን እንጂ።
መረጃ ማግኘት ስለምንም ነገር ማለት ይቻላል የፈለጉትን መረጃ በፈለጉት ጊዜ በቀላሉ ማግኘት ከመቻልበት ዘመን ላይ ብንደርስም እነተን ፈልጎ ማግኘት ግን አሁን የዋዛል ሆነም።
ደግሞስ እነተን ማወቅ ወይም ትክክለኛው መረጃ መለየትስ በራሱ ከባድ ስራ ማይደል? እነተና ውሸቱ ከማይለይ ከማይታወቅበት ዘመን ላይ ደርሰናል። እናም ምን አደከመኝ የሚለው ምርጫ ከመሰለበት ጊዜ
ይሄ ሁሉ ያነሰ ይመስል የሐሰት መረጃ ካለንበት የሚደርስበት በቀላሉ ከጃችን የሚገባበት የራሱ መንገድ ያለው ይመስላል።
ይህን መሰሉን ብዙም ልብ ሳንል ከጃችን የሚደርስ የሐሰት ወሬ የተለያዩ ግላዊ ጥቅሞችን ወይም ትርፍ ለማግኘት ሲሉ ሆን ተብለው በዚያ በሚንሸነፍለት ወይም በወጉ ባልተቆጣጠር ነው ስልካችን በኩል አድርገው የሚደርሱንን ወሬዎች መብዛት ጨምረው ሲያዩት የፈተናውን ብርታትና የሚያስከትለውን ውጤት ወይም አደጋ መገመት አያዳግትም።
ይህን ጊዜ ነው በርግጥ የመጠየቅ የተቻለንንም ያህል የመመርመርና የማረጋገጥ ዋጋ ምትክ የለሽ መሆኑ የሚከሰትልን።
ከመረጃ ምንጫችን ተአማኒነት የምንጠይቅበትን እስከማወቅ መጠየቅ እስካለብን ጥያቄና የመመዘን አቅማችንን በወጉ መጠቀም ድረስ ይዘልቃል።
ሳጣሩ ከመድገም ይልቅ አንድን መረጃ እንደ አስፈላጊነቱ ለማጣራት የምናደርገው ጥረት
እጅግ ቢያንስ ተጨባጭነቱን ለማረጋገጥ ያለንን እድል ከፍ ማድረጉ ግን አይቀሬ ነው።
ይህም በአብዛኛው የመረጃን ትክክለኝነት ለማረጋገጥ ከሚደረግ ጥረት አንጻር የሚታይ ነው።
ከዚህም ጠለቅ ወዳለው የሐሳብን ጥራትና ትክክለኝነት የመመዘን ምክንያታዊነትና ይልቁንም የሙግትን ቀመር የመረዳት ፍላጎትና
ብሎም ዕውቀቱን የመቅሰምና ክህሎቱን የማዳበር ፍቃድ ደግሞ በርግጥ ወደ ሌላ ከፍ ያለ እርከን ያሻግረናል።
የምሽቱን የራዲዮ መጽሔት የመጽሐፍ ታለም ፕሮግራም እንግዳችን መጽሐፍ አብይ ትኩረት ለዚህ የቀረበ ጉዳይ አለው።
ስነ አመክንዮ የመጽሐፋቸው ርዕስ ነው።
ዶክተር ተስፋዬ ሮበሌ ይባላሉ። ሆሄያተ ጥበብ ለጸሐፊያን ለተርጓሚያንና ለአርታያን የተባለውን የቅርብ ጊዜውን መጽሐፋቸውን ጨምሮ ካሁን ቀደም በተለያየ ጊዜ በደረሷቸው ሥራዎቻቸው ተዋውቀናቸዋል።
ይሁንና በጊዜው በተፈጠረ የተለየ ወቅታዊ ሁኔታ የተነሳ በቃላችን መሰረት አወያይተን እንደ ፈቃዳችን ማቅረብ ሳንችል በቀረ ነው። በዚህ መጽሐፋቸው ዙሪያ ያደረግነውን ሰፋ ያለ ቆይታ ለምሽቱ ይዘን ቀርበናል።
ስናመክንዩ የሙግት አደረጃጀት አገማገምና አሰናዘር። ለመሆኑ ስናመክንዩ ምንድን ነው? ቆይታችንንም ዶክተር ተስፋዬ ስለምንነቱ ምን ስለመሆኑና ስላለመሆኑ ጭምር በሚተነትኑበት እንጀምራለን።
ስነ እና መከንዩ ማለት ምን ማለት ነው? ተገና ደግሞ ምን ማለትስ አይደለም? ብለን ደግሞ አንዱን ጥያቄ በአውንታዊና ባሉታዊ ብናገላብጠው አሉታዊው ልጀምር። ምን ማለት አይደለም አሁን ለምሳሌ የሚለውን ነገር አንዳንድ ሰዎች ሙጉት ወይንም ስና መከንዩ ሲባል እንደ ጭቅጭቅ ይመስላቸዋል። ንትርክ እና እንደዛ ነገር አይደለም። ይሄ እንደውም በትልልቅ የትምህርት ተቋማትም ውስጥም ትምህርት ይሰጣል። ለምሳሌ በድራማ በሌክቸር መንገድ ይሰጣል፣ በውይይት ይሰጣል፣ በጥያቄና መልስ ይሰጣል። ልክ እንደዛ በሙግትም ይሰጣል ማለት ነው። የራሱ አካሄድ ወይንም ደግሞ ቦይ ተቀይሶለት የተለያየ አቋም ያላቸው ሰዎች፣ የተለያየ ርዕዮተ ዓለም የሚከተሉ ሰዎች እንዲከራከሩ ይደረጋል እና አድማጩ ደግሞ ነገሩን ግራና ቀኝ በደንብ አርጎ እንዲያይ እድል ይሰጠዋል ማለት ነው። ስለዚህ እንግዲህ ሎጂክ ስንል ወይንም ስና መከንዩ ስንል ጭቅጭቅ ማለት ንትርክ ማለት እንዳልሆነ መታወቅ አለበት ብዬ እላለሁ። አንዳንድ ሰዎች ምን ይላሉ? ስና መከንዩ በአብዛኛው ወደ እውነት ላይ ብቻ ፎከስ ስለሚያደርግ ስሜታዊነትን ያዳፍናል አይነት ነገር የሚሉ ሰዎች አሉ። ያም ደግሞ እኔ ትክክል አይመስለኝም። እንደውም እንግዲህ በፍልስፍናው ዓለም የፍልስፍና አንዱ ሎጂክ የሚባለው ፍልስፍና እንግዲህ ሁለት ትልልቅ ክፍሎች አሉት። አንደኛው ሜታፊዚክስ ይባላል፣ ለኛ ሌላው ኢፒስቴሞሎጂ ይባላል። ስለ ስነ እውቀት የሚተነትን የሚያጠና ክፍል አለ። ስለ ኑባሬ ወይንም ስለ ሜታፊዚክስ ስለምንለው ነገር የሚያጠና ክፍል አለ እና ሁለቱም ቢሰሩት ግን ሎጂክ ግን የጀርባ አጥንቱ ነው ማለት ነው። ሜታፊዚክሱንም ኢፒስቴሞሎጂውንም ወይንም ስነ እውቀቱንም ስለ ኑባሬ የምናጠናውንም ነገር ሎጂክን ተከትለን የምናጠናበት ነገር ነው እና እንግዲህ ጥንት ግሪካውያን ሎጂክን እንደውም የንግግር ሬቶሪክ የሚባል ነገር ነበራቸው እና ንግግር በሚጠናበት ጊዜ ሬቶሪክ በሚካሄድበት ጊዜ ሶስት አንጎ አለው ወይም አጽቅ ልንለው እንችላለን በግዕዝ ምናልባት ትክክል ከሆነ። ለምሳሌ ኤቶስ አለ፣ ፓቶስ አለ፣ ሎጎስ የሚባል ነገር አለ እና ኤቶስ የሚሉት ነገር የተናጋሪው ታማኒነቱ፣ ሰውየው ታማኒ ሲሆን ነው ልንሰማው የምንችለው አለ አይደለም፣ ሊደመጥ የሚገባው ነው ወይ፣ በርዕሰ ጉዳዩ ላይ እውቀት አለው ወይ፣ ስነ ምግባሩ ጥሩ ነው ወይ፣ ዋሾ አይደለም ወይ የሚለውን ነገር እሱን የምናይበት ነገር ነው። አንዳንድ ጊዜ አንዳንድ ልናደምጣቸው የማንፈልጋቸው ሰዎች አሉ። ምን ማለት ነው? ኤቶሱን አጥቷል ማለት ነው። ያ ሰው ለእኛ ታማኒ ሰው አይደለም ማለት ነው። ሌላው ፓቶስ የምንለው ነገር ነው። ፓቶስ የምንለው በቃላት አመራረጥ፣ የአረፍተ ነገሩ አሰካክ፣ እጁን የሚያወራጭበት መንገድ፣ ፊቱን ቅጭም እያደረገ ምናምን ወይ ድምፁን ደግሞ ወደ ላይ ወደ ታች የሚያደርግበት እና ፓሽን የሚለው የእንግሊዝኛው ቃልም የመጣው ከዚህ ግሪክ ቃል ነው እና ፓቶስ ያስፈልጋል። ምክንያዊነታችንን ወይንም ደግሞ ሎጂካችንን ስናቀርብ ስሜት ያስፈልጋል። የድምፅም ሆነ የፊትም ሆነ የእጅም ሆነ የተለያየ አካል ውዝዋዜዎችን የምናደርጋቸው ነገሮች ሁሉ ያስፈልጋሉ። እንግዲህ የጥንት ግሪካውያን ራሱ ሎጂክን ሲፈጥሩት ፓቶስን ከሎጎስ ጋር አብረው ነው። ስለዚህ እንግዲህ ምን ማለት አይደለም የሚለው ነገር አንደኛ ጭቅጭቅ ማለት ንትርክ ማለት አይደለም፣ እንካሰላንቴ አይደለም። ሌላው ደግሞ ምንድነው ስሜትንም የሚገድል ነገር አይደለም ማለት ነው። አንዳንድ ሰዎች ደግሞ ስና መከንዩ ወይንም ሙግት ሆነ ብለን ሰዎችን ለመቀጥቀጥ ወይም ሰዎችን ለማሳጣት ድካማቸውን፣ ገበናቸውን ለማጋለጥ እንዲህ የፈለግን የሚመስላቸው ሰዎች አሉ። ያም ትክክል አይደለም። ዓላማው እሱ አይደለም። ዓላማው እውነትን ከውሸት እንዴት አድርገን ነው አገናዝበን እንዴት ነው ነቅሰን የምናወጣው አለ አይደል? አመራምረን እንዴት ነው እውነታውን ቁጭም ልናደርግ የምንችለው የሚለውን ነገር የሚያ ስለዚህ ምን ማለት አይደለም የሚለው ይህንን አህል ካልኩኝ ምን ማለት ነው ደግሞ የሚለውን ነገር እንመልከት። እንግዲህ ስና መከንዩ ብለን ስንል አሁን ታዋቂው የግዕዝ ምሁር አለቃ ኪዳነ ወልድ ክፍሌ መጽሐፋቸው ላይ የእሳቸውን መጽሐፍ ላይ ነው ያገኘሁት። ስና መከንዩ የሚለውን ነገር መከነየ የሚለውን የግዕዝ ቃል ነው እሳቸው የተጠቀሙት። መከነየ ከሚለው ዘር አንቀጽ ነው የሚወጣው። መከነየ ማለት ደግሞ ምክንያት አቀረበ፣ ማስረጃ ሰጠ ማለት ነው ብለዋል። እና እንግዲህ እኔ አይደለሁም መጀመሪያ ይህንን ቃል በአማርኛ የተጠቀምኩት። ማርክሲዝም ሌኒዝም መዝገበ ቃላት ነው መጀመሪያ ይህንን ሎጂክ ለሚለው ነገር ስና መከንዩ የሚለውን ቃል የተጠቀመው። እና እንግዲህ ስና መከንዩ ምንድን ነው ማለት ነው? ሁሉም ሰው እንግዲህ ሀሳብ አለው። ሀሳቡን አንድን ነገር ለማስረዳት አንድን ነገር ትክክል መሆኑን ለማሳወቅ ሲፈልግ የሙግት ነጥቦች ፕሬሚስ የምንለው ነገር አለ፣ ድምዳሜ ደግሞ አለ፣ ኮንክሉዥን የምንለው ነገር አለ። እንግዲህ እነዚህን ይዞ ነው ማለት ነው። ዝም ብዬ ግን ለምሳሌ የሙግት ነጥብ የሌለው ድምዳሜ ብቻ ከሆነ የምናገረው ነገር እሱ ሙግት አይባልም፣ አስተያየት ነው የሚባለው።
ኋላ ላይ የምንመጣባቸውንም ሀሳቦች መንደርደሪያውን ገፋ አድርገው ሄደዋል። የክርክርን ባህል ጠቀስ አድርገዋል ዶክተር ተስፋዬ። በማህበረሰባችን ውስጥ ክርክርን ወይም ሙግትን እንደ ጭቅጭቅ የመውሰዱ ዝንባሌ ለመማር ለሚረዳ ነገር ከሚደረገው የራቀ ማስመሰላችን ምናልባትም አሁን ጎላ ብሎ ከሚታዩ ችግሮቻችን ጋር ተያይዘው የምንመሰክረው ይመስለኛል። ፖለቲከኞች ብቻ አይደሉም በቅጡ ሀሳብን አቅርቦ ከመሞገት ይልቅ ዘለፋና ስድብ ከኛ የተለየ ሀሳብ ያለውን ሰው በሀሳብ ከማሸነፍ ይልቅ ወደ አተካራ ውስጥ የመግባቱ ዝንባሌ ይህንን በቅጡ ካለማወቅ ጋር ይገናኛልና እስኪ ያዛምዱልኝ። በእርግጥ ባህላችን ደግሞ ቀድሞ ከዚህ ርቆ አይመስለኝም። ዛሬ በመድረክ ላይ እንደ ትርኢት የምንመለከታቸው በላል በልሃን የመሰሉ የቆዩ ልማዶች እርግጠኛ ባልሆንም በሌሎች ባህሎች ውስጥም የሚዘወተሩ መንገዶች ሊኖሩ ይችላሉ። አንዱን የማውቀውን ያነሳሁት እና ምንድን ነው ይህን የመሟገጫ ሀሳብ አምጥቶ ያን ሀሳብ በቅጡ ከሚከራከረው ሰው ጋር መሟገት መቻልን ከመፍራት ወይም በሌላ ከማየት ጋር ያደረሰው? እንዴትስ ነው ወደ ትክክለኛው መንገድ መመለስ የምንችለው? የእርሶ መጽሐፎች ውስጥ ሀሳቦችን እንመለከታለን።
ይሄ መቼም እንደምታውቀው በጣም ትልቅ ጥናት የሚፈልግ ነገር ይመስለኛል። ለምንድን ነው አሁን የምዕራባውያኑን ባህል ስንመለከት የመጠየቅ ባህል ነው፣ የመመራመር ባህል ነው። እንደው በቃ ጥያቄ መቆሚያ የለውም። አፍንጫ የሚነካ ማለት እንደ ግድግዳ የሚዘጋ አይነት ጥያቄ የለም። ሰዎች ጥያቄ ይጠይቃሉ። እና እንደውም እኔ አንዳንድ ጊዜ ዝም ብለን የተቀበልናቸው ከአሁን በኋላ እነዚህ አይጠየቁም ብለን ያልናቸውን ሁሉ በጥያቄ ውስጥ ይከታሉ። እኛ ጋር ለምንድን ነው ይሄ ነገር የሌለው የሚለው ነገር እኔም ብዙ ጊዜ የምጠይቀው ነገር ነው። እኔ እዚህ ሀገር ከመጣሁ በኋላ በጣም የገረመኝ ነገር፣ በትምህርት ቤት የማየው ነገር ፈረንጆቹ በጣም የመጠየቅ ጠንካራ ባህል አላቸው እና የመሟገት ባህል አላቸው። በጨዋነት የመሟገት ባህል አላቸው። ያንተ ትክክል ነው ወይስ የኔ ትክክል ነው፣ በምንድን ነው የምናውቀው ብለው በጣም በጨዋነት የመከራከር እንትን አላቸው። እኛ ጋር ደግሞ ጥያቄ ካበዛህበት አንድ ሰው እንደጠረጠርከው አለ አይደለም፣ አንተ ወስላታ ነህ ወይም ዋሽ ሆነህ ብለን እንዳልነው አይነት ነገር የሚገምት ሰው አለ። ብዙዎቻችን እንደዛ ነው የምንገምተው። አሁን እኔ ልጆች አሉኝና አንድ ቀን አንዱ ልጄ ዮናታን የሚባለው ልጄ ምን አለኝ፣ ልቀጣው ፈለግኩኝና እንደው በቃ በጣም ተቆጥቼ ተነሳው፣ ልቀጣው ማለት ነው። እና ምን አለኝ፣ ቆይክ ግን ከመማታት በፊት እንነጋገር አለኝ። እንነጋገር ምናምን አለኝ እና በኋላ አይደለም አልኩት። ምንድን ነው የምንነጋገረው ብዬ ተቆጣው። አይ እንናገር፣ የምትመታኝም ከሆነ አለኝ፣ የምትመታኝም ከሆነ እንነጋገር፣ እኔ ግን የምታደርገው ነገር ትክክል ነው ብዬ አልልም ብሎ ብዙ ሊሟገተኝና ትንሽ በረድኩኝ። በክርክሩ መካከል ትንሽ ስሜቴ እየረገበ መጣ እና እኛ እንግዲህ አስተዳደጋችን እንደዛ አይደለም። እና ይሄ መቼም ከመጽሐፉም አቅም በላይ ይመስለኛል። ይሄ ጥናት በጣም የሚፈልግ ነገር ይመስለኛል። በፖለቲካውም ብትሄድ፣ በሃይማኖቱም ብትሄድ፣ በማህበራዊ ሳይንስም በተለያየ ቦታ ላይ ስንመለከት ሰዎች የመደማመጥ በጨዋነት የመከራከር ነገር ብዙ የለም እና ይሄ በጣም በጣም በእውነት የባህል ታድሶ ሁሉ ያስፈልገናል ብዬ እላለሁ። በዚህ ነገር ጥናቶች፣ ማስተር ቲሲሶች ቢሰሩ፣ ዶክተራል ዲዘርቴሽኖች ሁሉ ቢጻፉ ትልቅ ትልቅ ርዕሰ ጉዳይ ይመስለኛል።
ጠቀሜታውን ቀረብ አድርገው በመጽሐፉ ይመለከታሉ። አሁንም ጠቀስ አድርገውታል። ለአስተሳሰብ ስምረት፣ የባህል ታድሶ እድገት፣ ይልቁንም ደግሞ በገዛ ቋንቋ ስና መክንዩን መማር የሚኖረውን ጠቀሜታ በምሳሌ ያስረዳሉ። በሌሎች ሀገሮች በአውሮፓ በመጽሐፉ ይተነትናሉ። ተግባራዊነቱ ጋርም ያዛምዳሉ። እስኪ እሱን ገፋ እናድርግ። ምናልባትም ጠቀሜታውን ባጎላን ቁጥር በዚህ ሰዓት የሚከታተሉ አድማጮቻችንም እንዲነጋገሩ እንዲወያዩበት ነው እና ዛሬ በሚያስደነግጥ ሁኔታ ስድብ ቀላል ሆኗል። የተለየ ሀሳብ ያለውን ሰው ወዲያውኑ በሌላ ነገር መፈረጅ ነው። ሀሳቡን የሚያሸንፍ ነገር ቀደም ብለን እንዳነሳ ነው፣ ሰከን ብሎ በሀሳብ ማሸነፍ አማራጭ መሆኑን ማየት ይቻላል። ብዙ የሚያከራክሩ የሚያወዛግቡ የጠበቁ ጉዳዮች እንዳሉ እረዳለሁ። እስኪ ምሳሌዎቹን እንግፋ። እንዳሉት ጥናት ሊጠይቅ ይችላል የባህላችን ጉዳይ፣ ግን በመጽሐፉ በዝርዝር ሄዱበት ስላለ አንዳንዶቹን እያነሳን እንመልከት።
ስና መክንዩ ላይ የተጻፈ መጽሐፍ እንዳለ አንድ ሰው ሲናገር ሰምቻለሁ። እኔ ግን አይቻላል። የኔው መጽሐፍ የመጀመሪያ ይመስለኝ ነበረ፣ ግን ሌላ ሰው አርሞኛል። ምንድን ነው እኔ ይህንን ጽፌ ለአንዳንድ ወዳጆች ሳሳያቸው ወደዱት። አንዳንድ ቃል መቀመር ነበረብኝና ያው እንደምታውቀው የሙያዊ ቃላት ስለነበሩ ግዕዝን ከአማርኛ ጋር እያጫፈርኩኝ ለማቅረብ ሙከራ አድርጌያለሁ። የግዕዝንም የአማርኛም ሊቃውንትንም ደግሞ ለማማከር ሞክሬያለሁ። እንደዛ አድርጌ ነው። ግን ቋንቋችን በዚህ አንጻር ማደግም በተወሰነ መጠን ብናሳድገው ደግሞ የሚያድግም ይመስለኛል። አሁን ብዙ ሰዎች አማርኛ አቅም ቢስ እንደሆነ እኔ እንደዛ በዛ አልስማማም። አማርኛ በጣም ያደገ የጎለበተ ቋንቋ ነው። አቅም ባነሰው ነገር ላይ ደግሞ ከግዙም ጋራ ማዳቀል ጎረቤቱ አለ አይደለም? ሴሜቲክ የሆነ ሴማዊ ቋንቋ ጎረቤቱ ስላለው ከግዙ ወደ ግዙ ጎራ ያለ ልናሳድገው እንችላለን ብዬ አስባለሁ። እኛ በቴክኖሎጂ እና በሳይንሱ ምናልባት አላደግን ይሆናል፣ በፍልስፍናውማ በጣም አድገናል። ስላደግን አለ በዚህ ነገር ላይ ተሰሩባቸው። አሁን አለቃ ኪዳን ወልድ ክፍሌ ላይ፣ ደስታ ተክለ ወልድ ላይ፣ የክሳቴ ብርሃን ተሰማ ማርኛ መዝገበ ቃላት ሌሎችም ላይ ጥሩ ጥሩ እኛ ካጠናን አሉ ቃላት፣ አቻ ሊሆኑ የሚችሉ ቃላት አሉ ብዬ አስባለሁ። ባይሆን የሚታየው ነገር ምንድን ነው? ቅመራው አየ በተናጠል ነው በብዛት የሚደረገው። ለምሳሌ አንተ አንድ ቃል ሲቸግረ አንተ ትቀምረዋለህ፣ እኔ ሲቸግረኝ እኔ ቀምረዋለሁ፣ መግባባት አይኖርም ማለት ነው። እና ግን በአንድ ማዕከል ለምሳሌ በትምህርት ተቋማት ውስጥ እንደ ዩኒቨርሲቲ ኮሌጆች በሆኑበት ቦታዎች ቢደረግና ደግሞ ስታንዳርዳይዝ የተደረገ ደግሞ መጽሐፍ ቢወጣለን የበለጠ ደግሞ ጥሩ ይሆን ነበር ብዬ አስባለሁ። ግን ምንድነው ቋንቋ ከብሔር ጋር የምናያይዘው ነገር አይመስለኝም። ቋንቋ ነፃ ነው። ቋንቋ ሀገር የለውም፣ ቋንቋ ቀለም የለውም፣ ቋንቋ መግባቢያ ነው። ለአንዳንድ ሰዎች አማርኛ እኔ ወልጄ ያደግኩት አዲስ አበባ ነው፣ የአማርኛ ቋንቋዬ ነው ብዬ ነው ማምነው። ሌሎቹንም ቋንቋዎች ግዕዝም ቋንቋዬ ነው ብዬ ነው ማምነው። ግዕዝም ብዙ ገፍቼ ባልሄድም ተምሬያለሁ፣ አማርኛም ተምሬያለሁ። ሌሎችንም አንዳንድ ቋንቋዎችን የአገር ቤት የሚነገሩ ቋንቋዎች አውቃለሁ። ደግሞ ለፍተንበታል። አማርኛ በጣም ብዙ ተለፍቶበታል። ኦሮሞ ለፍቶበታል፣ ጉራጌው ለፍቶበታል፣ ትግሬው ለፍቶበታል፣ አማራው ለፍቶበታል። እና ብዙ ሰዎች ለፋንበት ቋንቋ ነው፣ ያው የሁላችንም ቋንቋ ነው። እና ይህንን ለአንድ ብሔር ለአንድ ጎሳ ምናምን ሰጥቶ እንደ በጎጥ ነገሮችን ማየት እኔ ትክክል ነው ብዬ አልልም። ለምሳሌ እንግሊዝኛ እኮ በአንድ ወቅት እኮ ነፍጥ ያነሱ ሰዎች ቋንቋ ነበር። ማለት ነፍጥ ያነሱ ሰዎች ዓለምን ያስገበሩ ሰዎች ቋንቋ ነበረ። ግን አሁን ልጄን እንግሊዝኛ እንዲማር አልፈልግም የሚል ሰው ያለ አይመስለኝም። እና እዛ ነው ማየት ያለብን። ቋንቋ በቃ ኒውትራል ነው። ልናሳድገው ደግሞ እንችላለን፣ በጣም ልናሳድገው። እኔ እንደውም አሁን በመጽሐፍ ያንተም እንዳልከው አንዳንድ ሀገሮች የማስተርስ በማንኛውም በማህበራዊ ሳይንስም ሆነ በተፈጥሮ ሳይንስ በምንለው ነገር ላይ ቢያንስ ቢያንስ እስከ ፈርስት ዲግሪ እና ማስተርስ ያስተምራሉ። እንደውም አንዳንዶች ሀገሮች እኮ እስከ ዶክትሬት ድረስ ያስተምራሉ። አሁን ኮሪያ ብንወስድ፣ ጃፓን ብንወስድ፣ ከሩቅ ምስራቅ አውሮፓ ውስጥ ብዙ ሀገሮች ስካንዲኔቪያን ሀገሮችን ብንመለከት ሁሉም በቋንቋቸው ነው የሚያስተምሩት። ሰው አፉን በፈታበት ሀሳቡን በትክክል አሳክቶ በሚናገርበት ቋንቋ መማሩ ጥቅም አለው እና ያን መበረታታት አለበት።
ተግባር ላይ የሚውለው የምናውቀውን ነገር ስራ ላይ የምናወርበት ጋርም አዛምዶ የተነትናሉ።
ልክ ነው። አሁን አንዳንድ ጊዜ ለምሳሌ እንደምታውቀው አንዳንድ ሰዎች በአማርኛውም እንኳን እንግሊዝኛውን ጣልቃ እያስገቡ መናገር የሚወዱ ሰዎች አሉ። ያም ተገቢ ነው ብዬ አላምንም። ሎሌ ማደር የለበትም። አማርኛ ወጥ ቋንቋ ነው፣ ወጥ ሊነገር ይገባል። አማርኛ ስንናገር አሳክተን አማርኛውን መናገር መቻል አለብን። እንደውም ብዙ ጊዜ ሳይቸግር ጤፍ ብድር እንደሚባለው ሳይቸግር በጣም ቀላል የሆኑትን ሁሉ ነው በእንግሊዝኛ እየተካን የምንናገረው። ያ ተገቢ አይደለም። እና ደግሞ እኔ ለምሳሌ በአማርኛ አፌን የፈታሁት ግን ሁል ጊዜ መዝገበ ቃላት አማክራለሁ፣ የተለያዩ መዝገበ ቃላትን። ይሄ ደግሞ ልማዱ ሊኖረን ይገባል። ሰዎች አሁን አንዳንድ ጽሁፎችን ያነቡና ከበደን ይሉኛል። እና ጥሩ ነው። እንደውም ርዕሰ ጉዳዩን ብቻ ሳይሆን ቋንቋም እያስተማርኩ ነው ማለት ነው። እንደውም ይሄ ትልቅ በረከት ነው።
አጥቅማል።
አዎ፣ ሁለት በረከት ይዞ መጥቷል ማለት ነው። በተረፈ አማርኛ እኔ አሁን እዚህ ጋር አንድ ደብተር አለኝ። አዳዲስ ቃል ሳገኝ ይጽፋለሁ። እና እንደዛ አድርገን ማሳደግ መቻል አለብን። ሰዋሰዋችንን ማወቅ አለብን። አሁን ብዙ ሰው በርዕስ እንኳን አሁን አንዳንድ ቦታ የሚለጠፉ ነገሮችን ሰዋሰውን እንኳን ሰው ብዙ የሚያውቅ አይመስልም። ጠቃሽ አመልካች የት ጋር ነው የሚወድቀው? መስተዋድዱ የት ጋር ነው የሚወድቀው? ነጠላ ሰረዙ፣ ድርብ ሰረዙ፣ ሌሎችም እርባታ ላይ ለምሳሌ ምን ነው እንዴት ነው ለምሳሌ መጽሐፍ ብዬ መጽሐፎች ነው ማለትበት ያለብኝ? መጽሐፍት ነው ብዬ ማለት ያለብኝ? መምህር ብዬ መምህሮች ነው መምህራን ነው ማለት ያለ? እንደውም የጸያፍ ጸያፍ የሚባል አረባብ አለ። አሁን አንድ መርሲያዘን ወልደ ቂርቆስ የሚሉት ነገር አለ። መጽሐፍ ተብሎ መጽሐፍት ረብቷል፣ ግን መጽሐፍቶች ደግሞ ተብሎ ይረባል። ማለት በግዕዝ ያረባ ነው መልሰን ደግሞ በአማርኛ እናረባዋለን ይላሉ እና የጸያፍ አረባብ ይላሉ እና ይህ የተለመደ ነው። ስለዚህ ሰዋሰዋችንን ማወቅ አለብን። አማርኛችንን በእውነቱ በወጉ ልናውቅ ይገባል። ደግሞ ግድ እኮ እንግሊዝኛውን ለማወቅ አማርኛውን መጣል የለብንም አይደል? አማርኛችንን ይዘን እንግሊዝኛውን መጨመር እንችላለን። ግድ እኮ አንድ ነገር ለመጨመር ሌላውን ነገር መቀነስ የለብንም። እና ይሄ በብዙ ሰዎችም የማየው ድካም ምንድን ነው? አማርኛን የምር ልናጣ፣ አማርኛን ብቻ አይደለም ሌሎችን ቋንቋዎች፣ ኦሮምኛ፣ አዎ ትግርኛንም ቢሆን ቋንቋችን ነው። የሁላችንም አንጡራ ሀብት ነው እና ልናሳድገው ይገባል ብዬ ነው የምለው።
መልካም ለመጻፉ ገፋ አድርገን ይሄድ ሙግት ክርክር ስንሰ ሐሳቡንም መሰረታዊ ጠቀሜታውንም ከዕለት ተዕለት ህይወታችን ጋር የሚኖረውን ፋይዳ ለማየት ነው ከችግሮቻችን ጋር አዛምደን ገፋ ያደረግነው። ለሙግት የሚጠቅሙ ስነ ምግባራውያን ባህሪያት ይሉታል ገጽ 65 ላይ እንደተረዳሁት ለትንታኔው በዝርዝርም እንደገለጹት የሚመጥን ቋንቋ አንዳንድ ቃላት ብቻ ሳይሆን ጽንሰ ሐሳብም ይዞ የሚመጣ እንደመሆኑ በአግባቡ ለማስረዳት የሚችል አተረጓጎም ይጠቀማሉ። መለማመድ እንደሚጠይቅ አንባቢው መለማመድ እንደሚገባው ነገሮችን በመሰረቱ ለመረዳት እንደሚጠይቅ እረዳለሁኝ። በአንጻሩ ደግሞ ሰዎች እነኚህን ጽንሰ ሐሳቦች ጭብጥና ትርጓሜ በቀላሉ እንዲረዱ ለማገዝ ግሎሳሪ የሚባለውን መምህር ገጣሚና ደራሲ ሰይፉ መታፈሪያ ከዚህ ቀደም ወደ ቃላት ብለዋቸው ነበር እርሶ ቃላት ፍካሬ ይሉታል ይጠቀማሉ። በጣም በስፋት ነው ያስቀመጡትና መጽሐፉ ማንበብ ከበደኝ ያለ ሰው ዞሮ ወደ ኋላ እነኚህን ነገሮች ተረድቶ መመለስ እንደሚችል ተረድቻለሁኝ። እግረ መንገዳችንን መጽሐፉ እጃቸው የገባ ሰዎች እንዲያዛምዱ እንግለጽና ግን የሙግትን ቀዳማይ ግብ ይሉታል ያግቡ ትክክለኛ ሙግት ማቅረብ ብቻ ሳይሆን ሰዎች ሙግቱን ተቀብለው እውነቱን የራሳቸውን እንዲያደርጉ ነው ይላሉ። የገንዘባቸው ወይም ገንዘባቸው እንዲያደርጉ ነው ይላሉ በጽሑፎ። ማሳመንን ግቡ አድርጎ የሚነሳ ይመስላል። የተለየ ሐሳብ ሲኖር ምን እንደሚሆን እስኪ እንመልከት። እሱ ላይ ትንሽ ገፋ ቢያደርጉ ሌላ ቦታ በግድ የሚጫን ነገር ስላለመኖሩ የሌላ ሰው ሐሳብ በሌላኛው ላይ መጫን እንደሌለበት ያስረዳሉ። ጠባብ መስመር ይመስላል በመሃሉ ያለው። እንዴት ነው አንድ ሰው ከመሟገት አልፎ መከራከሪያዎቹን ቅድም የገለጿቸውን መሰረታዊ መከራከሪያ ወይም የሙግት መሰረቶች ይዞ መጥቶ ሐሳቦች አሉት ድምዳሜ ላይ የሚያደርሰው ነገር አለ ሌላኛው ሰው እንዲቀበለው ድረስ ነው የሚጠብቀው? እስኪ አስረዱ። እሱን ገፋ አድርገው ቢተነትኑ ደስ ይለኛል።
አዎ መቼም ሰው ሁሉ እኮ እውነትን ቢቀበል ደስ ይለናል አይደል? በውሸት እንዲኖር ማንም ሰው ማንም ሰብአዊነት እኮ ማለት ይኸው ነው። ሰብአዊነት ማለት ሰዎች ሲጎዱ አንፈልግም። ደግሞ መጥፎ ነገር ዞሮ ዞሮ መጥፎ ጉዳት አለው አይደል? አሁን ትክክለኛ የሆነ ነገር ውጤቱ ትክክል እንደሆነ ሁሉ መጥፎ ነገርም ደግሞ ውጤቱ መጥፎ ነው የሚሆነው። መቀበል ያለ መቀበል የሰውየው ፈቃድ ነው። ሰው መቼም ሞራል ኤጀንት ነው ብለን እናምናለን። ማለት ግብረ ገባዊ ፍጡር ነው። ግብረ ገብን የመከወን የመቀበልና የመተው መብት ሙሉ መብት አለው። ሰው የፈለገውን ሃይማኖት የመከተል የፈለገውን ርዕዮተ ዓለም የመከተል የፈለገውን ሐሳብ የመከተል ሙሉ መብት አለው። ምንም ሌላውን እስካልጎዳ ድረስ ማለት ነው። ግን ምንድነው እኔ እውነትን ተቀበሉ ብየምለው ይጎዳል በሚለው ሂሳብ ካልሆነ በስተቀር ሰው እንትን መከበር አለበት ብየም አምናለሁ። ሰው ነፃ ቅድም ፍሪ ዊል ነፃ ፈቃድ አለው። ነፃ ፈቃድ ያለው ፍጡር ስለሆነ እኛ ሁለቱን በደንብ ግልጽ በሆነ ሁኔታ ትክክለኛውና ትክክለኛ ያልሆነውን ነገር የማስረዳቱ ጉዳይ የኛ ጉዳይ ነው። ሰው የመቀበልና ያለመቀበል ጉዳይ ግን የሰውየው ጉዳይ ነው። እኔ በዚህ ሁኔታ ነው የማየው።
መልካም ይሄንኑ ገፋ አድርገን እንመልከት። የእውነትን አንጻራዊነት መከራከሪያ በመጽሐፉም አንጻራዊ ነው ብሎ እውነትን መግለጽ መከራከሪያ አድርጎ ማቅረብ ስህተት መሆኑን ነው የሚተነትኑት። እውነትን አንጻራዊ ማድረግ በእርግጥም ከአስተያየትና ተጨባጭ እውነት ጋር ያለ ግጭት ይመስላል። እስኪ ልዩነቱን ያስረዱን። አንድ ሀሳብ አስተያየት ይኖረኛል፣ ማስረጃ የለኝም ግን የሚመስለኝ ነው ማለት ነው። እውነት ከሆነ ግን አንጻራዊ ነው ብሎ ለማቅረብ ምንድን ነው መሰረቴ? ያን መከራከሪያ የሚያመጡ እንደውም የቀደሙ መከራከሪያዎችን ግራና ቀኝ የሚቀርቡ ሀሳቦችን ይመለከታሉ። እስኪ አስረዱን። ምናልባትም በተግባር ከዕለት ተዕለት ስራችን ጋር የሚዛመድ ምሳሌ ማምጣት ከተቻለ። ትዝታ፣ የዶክተር ተስፋዬ መጽሐፍ መቼም ብዙዎችን የሚያነጋግር ይመስለኛል። መጽሐፉን አግኝተው አንብበው የሚወያዩበት እድል ላላቸው ሰዎች ይረዳል። አንድ ሁለት ነጥቦችን ግን እኔ እና አንቺ በየቀኑ ከሚገጥሙን ጤናማ ክርክር ያለውን ቦታ መልከት ብናደርግ ምን ይመስልሻል?
በጣም ጥሩ ነው አሉላ። ወቅታዊ ነው፣ አስፈላጊም ነው በእውነቱ።
ቀደም ብሎ ዶክተር ተስፋዬ በስፋት የተወያዩበትን ሁነኛ ክርክር የማድረግን ጥበብ ባለመካናችን ጥራት ያለው ሀሳብ በማፍለቅ ፋንታ አንዱ ሌላውን ፈጥኖ ወደ ዘለፋና ስድብ የሚያዘነብልበትን አጋጣሚ ብዙ ጊዜ እናያለን። የፖለቲካ ሐሳቦች ሲሆኑ ወደ መፍትሄ የሚያቀርበውን መንገድ ገና ሳይጀምር ሲጨረስ እናያለን። እስኪ አንቺ ከታዘብሽውን ጀምር።
እንዶ ከመሰረቱ ነው አሉላ ሁሉ ጊዜ እንደሚባለው ቴክኖሎጂ ትልቅ ህይወትን የሚያቀል ብዙን ነገር የሚያሳልጥ ከመሆኑ ነው መስጋና እንደሚገባው እሱን ይዘን፣ ነገር ግን የምንወያይበትን የምንደማመጥበትን ወይንም ለመግባባት የምንችልበትን መንገድ ማደናቀፉን ደግሞ በሌላ በኩል ማየት እንችላለን። በዘመናችን እንደምታቀው ብዙ ተናጋሪ ነው አዳማጭ የለም። አሁን የዶክተር ሮበሌን ውይይት በመታካይድበት ጊዜ ዋናው ነገር ሳያጣሩ ወሬ እንደውም እኮ ከነተረቱ ሳያጣሩ ወሬ ሳይገሉ ጎፈሬ ይባላል ሀገራችን። በነገር ላይ አጣርቶ ማውራት በጣም ተፈላጊና መሰረታዊ አንቱ የሚያሰኝ ነው። በሀገራችንም ባህል ከሆነ ውነት ከመናገር ጋራ ነው። ከዛም ደግሞ ካንተ የተለየ ሐሳብ የሚሰጥን ሰው አመስግነ እንዳስተማረ ቁጥረ ነው የምትወስደውና አሁን ጉዳዩ የዘመናችን ችግር መሆኑ አይካደም ልልህ ፈልጌ ነው አሉላ።
አመሰግናለሁ ትዝታ። ሰዎች ወደ ራሳቸው ቅርብ ማድረግ የሚችሉት በማህበራዊ መገናኛዎች ላይ በብዛት በየለት የምናያቸውን ነገሮች እንድንመረምር የሚያስታውሱ ሐሳቦች ነው ትዝታ የፈነጠቅሽው። ከረሰ ጉዳያችን ጋር በተዛመደ ከአጋጣሚዎቻችን ለአድማጮች ለማጋራት ያህል ለረጅም ዓመታት የዘለቀውና በርካታ አድማጮቻችንም የሚከታተሉትን በዚሁ በክርክር ባህሉ ላይ ለውጥ ለማምጣት ታልሞ የተጠነሰሰውን እሰጥ አገባ የክርክር ፕሮግራማችንን በጀመርንበት ወቅት በጊዜው በነበሩን አጋጣሚዎች ውስጥ የሚታዩ አንድ ሁለት ነጥቦችን ላንሳ። የተካረረ የፖለቲካ ሁኔታ ነበርና ለረጅም ጊዜ የዘለቀው እንደዚያ ባለው ሁኔታ ውስጥም ሰዎች በሰከነ መንፈስ ፍሬያማ ክርክር እንዲያደርጉ ለማበረታታት በመናደርገው ጥረት ፕሮግራሙ ከመጀመሩ አስቀድመን የምንነግራቸው የክርክሩን ስነ ስርዓት የሚያስረዳ ማሳሰቢያም እንደምታስታውሹ ለአድማጭም ትምህርታዊ እንዲሆን በሚል አንዳንድ ጊዜ አየር ላይ እንዲውል የምናደርግበት ጊዜ ሁሉ ነበር። ታዲያ አንዳንድ ጊዜ ሌላ መድረክ ላይ ከበድ ባለ ቃላት የተነጋገሩ በጽሑፍም ሊሆን ይችላል በመገናኛ ብዙሃን ሊሆን ከሚችለው ያለፈ ነገር የተባባሉ ሰዎች በጻፉት ወይንም ደግሞ ባቀረቡት ነገር መንሻነት በመንጋብዛቸው ጊዜ ለሁሉም እንደምናደርገው ይሄንኑ ማሳሰቢያ ደጋግመን እናስተዋውቃለን። አንድ ጊዜ ገጠመኝና አረሳው። እኛ ፕሮግራም ላይ ከመቅረባቸው በፊት ቃላት ተለዋውጠዋል በሌላ መድረክ በጽሑፋቸውም ብዙ ተባብለዋል። ክርክሩ ከመጀመሩ በፊት ነገርኳቸው እንግዲህ የፕሮግራሙ ጠባይ ይሄን ይመስላል፣ የሬዲዮ ጣቢያው አሰራር እንደዚህ ነው፣ እዚህ ቦታ የሚጠበቀው ክርክር ነው። የምታምኑበትን ፍሬ ነገራችሁን ጠበቅ አድርጋችሁ መከራከራችሁን እንጠብቃለን። ግን ሰውየውን ሳይሆን ሀሳቡን ትኩረት ያደረገ አይነት ክርክር ነው የምንጠብቀው እና ደንቡን እንድታውቁት ከዚህ አልፎ አንድ ሰው ስለ ግለሰቡ ማለት ከጀመረ እንድታቆሙ ጠይቃለሁ። የለም ብሎ ከቀጠለ አቆመዋለሁ። ምናልባት እንኳን መሰማማት ሳይቻል ቀርቶ ከተቀረጸ ያን አይነት ይዘት ያለው ነገር አይተላለፍም ብዬ ነግራቸዋለሁ። ኋላ መጀመሪያ እንደው ብዙም ክፍት ባልሆነ ስሜት ነበር ሰላምታ የተለዋወጡት። ቆይቶ ግን በጣም የተራራቀ ስሜት የነበራቸው ሁለት ሰዎች በጣም በተቀራረበ ስሜት መነጋገር ሲጀምሩ ክርክሩ ከመጀመሩ ፊት እንደዚህማ በጣም እንድትስማሙ አልፈልግም፣ ክርክሩን ታበላሽብኛላችሁ ስላቸው ይስቃሉ። ከዚያም ሁላችንም ተሳሳቅንና ወደ ጉዳዩ መግባት ቻለን። አንዳንድ ጊዜ የሚቀርብበትንም ዘይቤ ቦታውንም ማሰብ መልእክቴ ምንድን ነው፣ ትልቅ ቦታ የምሰጠውን ሀሳብ በመገናኛ ብዙሀን እንዴት አስተላልፋለሁ የሚለውን ቀድሞ አስበው የመጡ ሰዎች በብልሃት ያደርጋሉ። ብዙ ተለምዶም ወደኋላ በመከባበር ቁም ነገሩ ላይ ብቻ ማተኮርም ተችሎ ነበር። እንግዲህ ደግሞ ተመልሰን ለየት ያለ ሁኔታ ውስጥ ነን ያለ ነው። አሁን ካለንበት አሻግረን ስናይ እንደ ማህበረሰብ በዚህ መንገድ ብዙ መመላለስ ብዙ መለማመድን የሚጠይቅ ይመስለኛል።
ልክ ነህ አሉላ። አንድ ጉዳይ ላይ የተለያየ ሀሳብ ይዘን ተከራክረን አንዱ ሌላውን አሳምኖ ያ ያመነው ደግሞ አንተ ትክክል ነህ ብሎ ለመለያየት የማንችለው በጣም ብዙ ጊዜ አሁን እንደዚህ አዝማሚያ የሚታየው ከችግራችን ብዛት እንዲሁም ውስብስብነት ከወገንተኝነቱ ብዛት ይመስለኛል። እንዳልከውም አድማጮቻችንን እንጋብዛለን ምሁራንንም።
ግሩም ነው ትዝታ። አድማጮቻችንም እንድትሳተፉ ጋብዘናል። ቀደም ብሎ ባነሳናቸው ነጥቦችም ሆነ በቀደመው የዶክተር ተስፋዬ ሮበሌ ስናመክንዩ የተሰኘው መጽሐፍ ላይ ያላችሁን አስተያየት እንድታደርሱን እንጋብዛለን። ትዝታ፣ ለዛሬው ለውይይቱም መጀመሪያ ሐሳብ ፈንጠቅ አድርገናል፣ ለአድማጮች ክፍት አድርገን ወደሚቀጥለው ዝግጅታችን እንለፍ።
እሺ፣ አመሰግናለሁ አሉላ። እንግዲህ አድማጮች፣ ከዶክተር ተስፋዬ ጋር የጀመርነው ወግ አልተቋጨም። ቀሪውን ጨምሮ ሙሉውን ከድረ ገጻችንና ከማህበራዊ ትስስር ገጾቻችን ላይ እናኖራለን።
ለአሁኑ ግን እንግዳችንን የመጽሐፉን ደራሲ ዶክተር ተስፋዬ ሮበሌን እናመሰግናለን። ጊዜ ይስጥልን።
ቀጠሮ የተያዘለት ቅንብር ነው ተከታዩ።
በቀደመው የራዲዮ መጽሔት ዝግጅታችን የመጀመሪያውን ምጥን ትረካ የሰማንለት አጭር ልቦለድ ቀን አልባ ዘመናት ወጣቷ ገጣሚና ደራሲ ገነት ወንድሙ እንደተረከችልን
እና ምሴት ስንወጣ ስንገባ እየታየን እየተሻሸን ከመተላለፍ በስተቀር አብረን ልንኖር ያልታደን ፍኩኖች ሆነን በየነፍሶቻችን ሊማቶች ሞልቶ ተስረፍርፎ ከነበረ ፍቅር መቃመስ ፈርተን በራብ ልንቀጣ በየራሶቻችን ላይ ቅጣጣለን። ከተገነዘብነው የእኛ እውነት ይልቅ የሰው ፍርድ ተጫነን። በየውለንተናችን ተንሰራፍቶ ከነበረው ፍቅር ይልቅ ከሌሎች አይን ውስጥ ያነበብነው ቅንጣት ትዝብታቸው አሸማቀቀን፣ አራራቀን። ታስታውስ እንደሆነ አንድ ጊዜ እኔ ላንተ ሔዋን ነኝ አንተስ ለእኔ ስል ጠየቅኩ። አቤል አልከኝ። ተናደድኩ። መልሼ ግን ሆን ብለህ የነፍሴን መፈለግ ስለገደልክልኝ ደስ ተሰኘው። ትወጂኛለሽ ብለህ ጠየቅኝ። አንተ ደግሞ በተራ ወንድሜን እንደምወደው ስንዋሽረው ተለክቶ በተሰጠን በአንድ ምድር ላይ እየተመላለስን አንድ ሰማይ ተጠልለን ውለን እያደርን ግን እንደ ተጠፋፋን ሳንገናኝ ኖርን። በሕይወት ውጣ ውረድ መንገድ ላይ በእርጅና ወቅት ከእኔ በስተቀር ማንም የዛሉ እግሮች ስር ጥፍጥፍ ብሎ መቀመጥ በማይመኝበት የተሸበሸበ የሰውነት ቆዳን እየዳበሰ ደስታን አገኛለሁ ብሎ በማያልምበት ጋዜጦች መጽሔቶች ከከሊት ጋር ወጣ ከከሊት ጋር ገባ እያሉ ወሬ በማያዳንቁበት ሰዓት አገኘዋለሁ ብዬ ዓለም ከሚያሸብረው ሰላምህ እፎይ ብላ በምትዘነጋ ክሰምን ያኔ አላጣውም ብዬ የሚመኙኝን ተስፋ በማሳጣት እየገደልኩ ልጅነቴን፣ ወጣትነቴን፣ ሴትነቴን፣ ነገዬን፣ የደረስኩበት እውቀቴን፣ እምነቴን ላንተ አስሬ አኖርኩኝ። ግን ሞኝነት ነበር። ዛሬ የውበቴ ዘመናቶች አልፏል። ሐመልማልነቴ ከስሟል። ወላፍነቴ ለትንታግ እንኳን ሳይቀርልኝ አመድ ሆኗል። እና እኔ እናንተም እኩል ሳንኖር ግን እኩል አረጀን። ዛሬ ረፈደብን፣ መሸብን። አሁን የጨለመውን መንገድ ስንጥቀር ልንነካካ አንችልም። ልንዳረስ አይሆንልንም። የፍቅር ልቦቻችን የጸኑ ቢሆኑም አንገናኝም። በል እንግዲህ አያ ዛሬ ቅዠት የሌለበት አንተን የማየት ጉጉት ጥላ ያላረፈበት እንቅልፌ ያንጎላሽኝ ይዟልና ከዚህ በርጩማ ላይ ያላረፍ አንተም መዝለቅ አይቻለምና የቤቱን ግርግዳ ደገፍ ብላ አንቀላፋ።
ወጣቷ ገጣሚና ደራሲ ገነት ወንድሙ ናት። ትዝታን ሳስታምም በሚል ርዕስ ካሰባሰበቻቸው አጫጭር ልቦለድ ስራዎቿ አንዱ የሆነው
ቀን አልባ ዘመናት የተሰኘ አጭር ልቦለድ ድርሰቷን ሁለተኛ ክፍል የተረከችልን
ገነትን እናመሰግናለን።
ተከታዩም ራሱን በፍጥነት የሚለዋውጠው የኮሮና ቫይረስ በአሁኑ ወቅት ባለም ዙሪያ በስፋት የተሰራጨው ኦሚክሮን የተባለው ዝርያው የከሰተውን ለየት ያለ ሁኔታ ይመረምራል።
የኮቪድ ክትባትን ብቃትና በተለይ ለበረታ ጉዳት ሊዳረጉ የሚችሉ የማህበረሰብ ክፍሎችንም እጣ ይፈትሻል።
ተደጋግሞ የሚነሳ ጥያቄ ነው። ዛሬም መለስ ብለን የምንመረምረው የኮቪድ-19 ክትባቶችን አሟልተው የወሰዱ ሰዎች አልፎ አልፎ ለቫይረሱ የመጋለጣቸውን እጣ አስመልክቶ ሶስቱንም ክትባቶች የተከተቡም ቢሆን ኦሚክሮን ለተባለው የቫይረሱ ዝርያ መጋለጣቸው በምርመራ መረጋገጡን የገለጹልን ወንደሰን የተባለው አድማጫችን ብዙም የህመም ሁኔታ ባይገጥማቸውም አብረዋቸው የሚኖሩ አያታቸው የመጋለጥ እጣ እንዳሳሰባቸው እናም ምን ላድርግ በሚል ላደረሱን ጥያቄ የባለሙያ ምላሽ ይዘናል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካልና የፋርማሲ ሳይንስ መምህርና የትምህርት ክፍሉም ምክትል ሊቀመንበር ናቸው። የገዛ ራሳቸውን ገጠመኝ አክለው ያስረዳሉ።
ጥሩ ጥያቄ ነው። ለምን የብዙ ሰው ጥያቄ ነው። ቫክሲን ከወሰድኩ በኋላ ለምንድን ነው ኢንፌክትድ መሆነው ነው። ኦሚክሮን ትንሽ ለየት ይላል። እንግዲህ አሁን ፋይት የምናደርገው ከቫይረሶቹ ጋር ነው። እኛ መድኃኒት ባመጣን ቁጥር ቫይረሶቹ ደግሞ እንዳይነካቸው ለማድረግ እንዴት አድርገው የሚያደርጉት ብዙ ትግል አለ። በመሀከላችን ትግል አለ ማለት ነው። እኛ የምናሸንፍበት ጊዜ አለ፣ የምንሸነፍበት ጊዜ አለ። ኦሚክሮን ትንሽ ለየት ያለ ነው ከሌሎቹ ቬሪየንት ማለት ነው። ዴልታን አይተናል፣ አልፋን አይተናል፣ የመጀመሪያውም ኦሪጂናሉንም አይተናል። ደግሞ አሁን በቅርብ ነው የመጣው፣ ኖቬምበር መጨረሻ አካባቢ ነው የመጣው። አሜሪካ ሀገር ውስጥ ራሱ ዲሴምበር ፈርስት ነው የገባው እና ያው ዴልታን በሙሉ ቀይሮ አሁን ኦሚክሮን ሆኗል። ስለዚህ ከኦሪጂናል ኮቪድ ትንሽ ለየት ያለ ነው። ይሄ የሚያሳስበን ለምንድነው ኦሚክሮን በጣም ብዙ ሚውቴሽንስ አለው ውስጡ። ብዙ ሚውቴሽኖች ውስጡ አሉ
ብዙ ጊዜ።
አዎ፣ ብዙ ለውጥ ያለውን አንድ ላይ አርጎ ነው የመጣው ማለት ነው። ስለዚህ አንዱን እንኳን ቫክሲኑ ቢገለው ሌላው ደግሞ አታክ ሊያደርገን ይችላል። ስለዚህ ምርጫዎች ይዞ የተሰባሰቡ ወታደሮችን ይዞ እንደመምጣት ማለት ነው። እና እሱ ነው አንደኛው የሚያሳስበው ነው። ግን ጥሩነቱ ምንድን ነው? አንደኛ ያው ከአንተም ጋር በፊት እንዳወራ ነው እኔንም ይዞኛል፣ ብዙ ሰው ይዘዋል። ማይልድ ነው ሲምተሙ፣ ሀይሊ ኮንቴጂየስ ነው። ኮንፈረንስ ሄጄ በተቻለ መጠን ማስክ ሁሉ ለማድረግ ሞክሬ ነበር። ሁለቱን ተከትቤያለሁ፣ ቡስተሩን አልተከተብኩም። ግን ማስክ ሁልጊዜ በተቻለ መጠን ባለኝ አቅም ባለኝ በአጋጣሚውን ሁሉ በማስክ ነበር የምጠቀመው። እንዴት አድርጎ እንደያዘኝ እኔም ራሴ ግራ ነው የሚገባኝ። ሁለቱን የተከተቡ ሰዎች አሁን እንደኔ አይነቱ ማለት ነው፣ ሁለቱን የተከተቡ ሰዎች ፕሮቴክት ያደርገናል። አንድ ቀን ተኩል ነው እኔን ያመመኝ፣ በሶስተኛው ቀን ጠፋ ማለት ነው፣ ምንም የተለየ ነገር ሳላረግለት። ቡስተር የወሰዱ ደግሞ ከዛም በታች ናቸው አብዛኞቹ። ሌላ እንግዲህ በስኳር በደም ብዛት፣ በአርትራይተስ በመሳሰለው ነገር፣ ሲኦፒዲ፣ አስማ፣ ሌላ ሪስክ በሽታ ከሌላቸው በስተቀር የተከተቡ ሰዎች ክትባቱን አታክ እንዳይደረጉ ቫይረሶቹ የሚያደርጉት ትግል ስላለ ሁልጊዜ ከነሱ በላይ ለመሆን ጥረት እኛም እያደረግን ስላለ ነው። እና ቫክሲኑ ፕሮቴክት ያደርጋል። በኦሚክሮን የሞቱ ሰዎች አሉ፣ በሙሉ አንቫክሲኔትድ ናቸው፣ ክትባት ያልወሰዱ ሰዎች ናቸው።
ከላከላል ሲሉ ፕሮፌሰር በስራት ለበሽታው ወይም ለቫይረሱ መጋለጥን በግልጽ እንደሚታየው ሙሉ በሙሉ አልተከላከለም። እርሶ እንዳሉት የእርሶንም ገጠመኝ ብናይ እኚህም ጠያቂያችን እንዳሉት ለቫይረሱ ተጋልጠዋል። የተከላከለው በሽታው እንዳይጠናና የከፋ ሁኔታ እንዳይከተል ነው እያስረዱ ነው ያለው።
አዎ፣ እንግዲህ ምንድን ነው የሚሉት? ቫክሲኔትድ የሆኑ ሰዎች የአንቲቦዲ ሰውነታችን ስላለ በዛ የሰውነታችን መከላከያ የተገናኘው ቫይረስ አቅሙ ከመድከሙ የተነሳ ሰውነታችን ውስጥ ሳምባን ነው እንግዲህ ትልቁ ያው የመተንፈሻችን ሳምባ ስለሆነ አፌክት የሚያደርገው ኮቪድ የመጀመሪያው ትልቁ ስራ የአንቲቦዲ የያዘ አታክ ያደረገው ቫይረስ የሳምባን ሴሎች ቀዶ ለመግባት አቅም አልነበረውም። አትሊስት ላቦራቶሪ ውስጥ እንዳዩት ማለት ነው። ስለዚህ አቅሙን ቀንሰነዋል። በጣም ሲግኒፊካንትሊ ሰውነታችን አቅሙን ቀንሶታል ማለት ነው። ሰውነታችን ውስጥ ያሳምመናል መስል ፔን አለን ምን አለን፣ ትንሽ እዚህ ግሮሮ ላይ የትንፋሽ ያስቸግረናል። ግን ሪሊ እንደ ድሮ ሳምባ ውስጥ ገብቶ የሳምባዎቹን ሴሎች ገድሎ አፌክት አድርጎ እነሱ ደግሞ ያንን ፋይት ለማድረግ የሚለቁት የሰውነት መከላከያዎች አሉ። ያ ሁሉ ዳሜጅ ሳይፈጠር በቀላሉ ከሰውነታችን ውስጥ በአጭር ጊዜ ውስጥ ለመውጣት ተናለው። እንደውም ሲዲሲ እኮ አሁን 5 ቀን ያለው ከአምስት ቀን በኋላ ወደ ስራ መግባት ትችላላችሁ፣ ተመልሳችሁ ኔጌቲቭ እንኳን ቴስቱ መሆን የለባችሁም ያሉት ያንን አይተው ነው። የቫይረሱ አቅም ያንሰዋል፣ በቃ የመዋጋት ኃይሉ በጣም ይደክማል።
መልካም። የመጀመሪያዎቹን 2 ክትባት የወሰደው በተለያየ ደረጃ አንድ ጊዜ ለቫይረሱ ቢጋለጥ እንኳን እንደ እርሶ አጋጣሚ የቱን ያህል ሊከላከልለት እንደሚችል በውስጥ ሊፈጠር የሚችለውን ሁኔታ ጨምረው ገልጠዋል። ማጠናከሪያውን የወሰዱት ደግሞ ይበልጥ የተሻለ መከላከያ እንደሚኖራቸው፣ ነገር ግን ቫይረሱ ሰውነታቸው መግባቱን ነው ኦሚክሮን የለወጠው ብለውናል። ለቫይረሱ ተጋለጡ ተከትበውም ቢሆን እንደ አቶ ወንደሰን ያሉ ሰዎች ለሌላ ሰው የማሳለፍ እድላቸው የቱን ያህል ከፍ ያለ ነው? ምንስ አይነት ጥንቃቄ ማድረግ ይችላሉ? ወላጅ ሊሆን ይችላል፣ እህት ወንድም ሊሆን ይችላል፣ ቤት ውስጥ ያለ ሰው ይበልጥ እንዳይጋለጥ፣ ውጭም ሲሄዱ ሌሎችን እንዳያጋልጡ ምንድን ነው ፈጥኖ የሚመጣልን የፊትና የአፍ መሸፈኛዎች እምብል ነው የሚመክሩት ነገር ካለ የእርሶንም አጋጣሚ ቢጨምሩ ጥሩ ነው። አድማጮች፣ ከፕሮፌሰር ብስራት ኃይለ መስቀል ጋር የጀመርነው ቃለ ምልልስ አልተቋጨም። በነገው ምሽት በሐኪሙን ይጠይቁ ፕሮግራማችን ይመለሳሉ። ለአሁኑ ግን ፕሮፌሰር ብስራትን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች፣ አሁን ወደ አዲስ አበባ እናቀናና ንጉሴ አክሊሉ ወርሃ የካቲትን ተንተርሶ በታሪክ ማስታወሻው ወደ 1966 የሚወስደውን ዝግጅቱን ይዞ ቀርቧል።
አሁን የአዲስ አበባው መስኮት ተከፈተ።
የዛሬ 50 ዓመት የ1966 ዓ.ም አብዮት ሲፈነዳ አየካቲት ስንቱ ገዛን ስንቱ አሾፈብን ካንቺ በፊት ተብሎ ነበረ። የካቲት ወር በመጣ ቁጥር የካቲት የንጉሠ ነገሥቱ መንግሥት የጠቅላይ ሚኒስትር አክሊሉ ሀብተወልድ ካቢኔ የፈረሰበት፣ የገጠርን መሬት የሕዝብ ያደረገው አዋጅ የታወጀበት፣ የ66ቱ አብዮት የተቀጣጠለበት በመሆኑ የካቲትን በልዩ ትዝታ ነው የምናስታውሰው። ያለምንም ደም እንከኗዩ ደም በቀና መንፈስ ኢትዮጵያ ትቅደም እየተባለም ተዘምሮ ነበር። የአሜሪካው ፕሬዚደንት ትራምፕ ወደ ሥልጣን እንደመጡ አሜሪካ ፈርስት አሜሪካ ትቅደም ብለው ነበርና በዚያን ሰሞን ኢትዮጵያ ትቅደም የሚለውን የ66ቱን አብዮት ቃል ስናስታውስ ነበረ። ኢትዮጵያን ኢትዮጵያ ትቅደም ያሉ በቅርቡ በ89 ዓመቱ ከዚህ ዓለም በሞት የተለየው ጋዜጠኛ ከበደ አኒሳ ነበረ።
ኢትዮጵያ ድምፅ ሳዘጋጅ ኢትዮጵያ ትቅደም ብዬ መጀመሪያ ገጽ ላይ ያስቀመጥኩት ቃል አለ። ርዕስ አንቀጹ ላይ ደግሞ ህዝቡ እንዳያወቅ ደርግ ሲመጣ ይህንን ተጠቅሞበት ኢትዮጵያ ትቅደምን አፋፋመ። ወደ ኢትዮጵያ ድምፅ ኦልሬዲ 5 ዓመት ሆኗታል ከተዘጋች። ደርግ ሲመጣ ግን መንግስቱ ያችን ማፋሻ ኢትዮጵያ ትቅደም ብሎ ተጠቀመበት። እንደ አጋጣሚ ኢትዮጵያ ትቅደምን ያወጣሁት ይህ ነኝ። ለሀገሬ መልካም ነገር ሰርቻለሁ ብዬ የምኮራበትን የማስበት አንዱ ቃል ነው። ኢትዮጵያ ዝቅደም
ለነገስቱ ዘመን ማለት
ነው። ንጉሱ ኢትዮጵያ ዝቅደም ህዝቡ እንዲያግ ዛሬ ጠርቶ አነጋግሮኛል። ለምንድን ነው ኢትዮጵያ ዝቅደም ያልከው ብሎ አስረዳኋቸው እና እናልፋለን። ኢትዮጵያ ግን ትዘልቃለች። የኢትዮጵያ ህዝብም ይዘልቃል። ለኢትዮጵያ ህዝብ መልካም ነገር ሰርተን ማለፍ አለብን። እያንዳንዱ ኢትዮጵያዊ ለሀገሩ መልካም ነገር ቢሰራ ኢትዮጵያ ቀደመች፣ ኖረች፣ በለጸገች ማለት ነው ብዬ አስረዳዋል። እግዚአብሔር ባርክ። እኛም ይህንን ቃል ደግፈናል፣ ወደነዋል፣ በርታ ብለው መርቆ ሰደዱ።
ወርሃ የካቲት በመጣ ቁጥር የ1966ቱ አብዮቱ ጋር ደግሞ በዋናነት የሚጠቀሰው በዚያን ወቅት ተከስቶ የነበረው የወሎ ረሃብ እየተባለ ይጠራ የነበረው ነው። ንጉሠ ነገሥቱ ስለ ወሎ ረሃብ እስከ መጨረሻው ድረስ የሚያውቁት ነገር የለም የሚሉ ከእሳቸው ጋር አብረው እየተዘዋወሩ ዜና ይዘግቡ የነበሩ ጋዜጠኞች ከአንድም ሁለት አጫውተውኛል። ከእነዚህ መካከል ወደ መጨረሻው ገደማ ረሃቡ እንደተከሰተ ጋዜጠኛ ከበደ አኒሳ የወሎ ጠቅላይ ግዛት ልማት ዋና ስራ አስኪያጅ ተደርጎ ተሾሞ ስለነበረ የሆነውን ሁሉ ያውቃል። የንጉሠ ነገሥቱን ረሃቡን በወቅቱ ማወቅ አለማወቅም ይረዳል። እሱን አስመልክቼ ጠይቄው ነበረ።
ወሎን እንድጎበኙም አልተፈለገም። ኋላ ጃነ ወሎን መጎብኘት አለብኝ ብሎ ሰነሱ። በጃማ ሰለሞን የሚባሉ ሰው ነበሩ። ያን እንደራሴ ጃነ ወሎ ሄዱና ጎበኙ። አንድ በአንድ ጎበኙ። ሁኔታ ሆኗል። ከዛ በኋላ ነው ድርቁ የበረታ የመጣ። ድንብል የጻፈውንም ያነሳውንም ያውቃሉ። ስለሱ ነበርኩ ድንብልቤን አዙሬ ያሳየሁትና ፊልም ያነሳው። ኋላ ግን ደርግ ተጠቀምበት። ለሳቸው መውደቅ ምክንያት የሆነው የወሎ መራብ ነው።
ከበደ አኒሳ ይህን የመሰለ የታሪክ መዘክር አቆይቶናል። በዚህ ምክንያት ብዙ መጽሐፍትም ተጽፈዋል። ንጉሠ ነገሥቱ እንደሚያውቁ ተደርጎ በእርግጥ ማወቅ ነበረባቸው። እሳቸው ኃላፊነት አለባቸው። ታሪኩን የዛሬ 15 ቀን እንቀጥላለን። ደህና ሰንብቱ።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀናበርናቸው ሆነ
ለፕሮግራማችን ይስማማሉ ባላችኋቸው ርዕሰ ጉዳዮች ዙሪያ
እንደተመቻችሁ በመጻፍና በመደወል እንድትሳተፉ እንጋብዛለን።
የዛሬውን ግን በዚሁ ቋጨን።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣ የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው።
ወደ ስርጭታችን ማገባደጃ ማምራታችን ነው።
አሁን የቀረን የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና 25 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛ ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደ በዚሁ ተሰናበትን።
ሰላም ደህና ደሩ።